የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ። ልባችንን በሙሉ የተቆጣጠረውና ለሚሆነው ሁሉ ምክንያት የሚመስለው ዓለም አቀፍ ወረርሽኝ ኮቪድ-19 የሰዎችን የዕለት ተዕለት ያናኗር ዘይቤ አይነተኛ ሊሰኝ በሚችል ደረጃ መለወጡ፣ ሥራና ኑሮ ላይ ያሳረፈው ብዙ ጫና፣ አንዳንዶችን ገቢና መተዳደሪያ ጭምር ማሳጣቱ ምን ይደርስብኝ ይሆን? የቤተሰቤስ ዋስትና ምንድነው? ለመሆኑ ኮቪድ-19 እና እርሱን ተከትሎ የሚደርሱት ሌሎች ጣጣዎች ምን ያመጡብኝ ይሆን የሚሉትን ጨምሮ ማለቂያ የሌለው ያላቸውን የሚመስሉትን ስጋቶችና ጥያቄዎች የሚፈትሹና የሚመዝኑ ሁለት ታዋቂ አእምሮ ሐኪሞች ጋብዘናል። ከባህሩ ወዲያና ወዲህ ማዶ የሚታዩትን የአንድ ፈተና ሁለት ገጾችን ይመረምራሉ።
በአይን የማስታይ ቅንጣት የቅንጣት ቅንጣት የሆነች ቫይረስ መጣ። ይህን ሁሉ ለዓለም ትልቁ ነኝ የሚሉትን ከላይ እስከ ታች ስታንበረክክ ሰዎች ወደ ራሳቸው ወደ ውስጥ እንዲያዩ የቻሉበት ሁኔታ መፈጠሩ ምናልባት ህይወት ከኮሮና በኋላ እንደነበረች ትቀጥላለች ብዬ አላስብም።
አንድ ህብረተሰቡ በአጠቃላይ የጤና ባለሙያዎች አሉ፣ እንደገና በሽተኛ አሉ። አእምሮ በሽታ አንጻር እነዚህ ሶስቱንም ይመለከታል። ለምሳሌ የአሜሪካን ሀገር ኮሎምቢያ የታወቀች ቫኪን ይህ በሽተኛ ያዩ ነበር እና ከጭንቀት እና ከስትረስ የተነሳ ራሳቸውን የገደሉ አሉ። እንግዲህ የጤና ባለሙያዎቹ ራሳቸው ትልቅ ፈተና ውስጥ ናቸው። ሌላው ደግሞ ያው በሽታው ራሱ ያልታሱ አንጎልም ላይ ተጽዕኖ ያፈጥር ይችላል። ይሄ ራሱ ቀጥታ የባህሪ ለውጥ ሊያመጣ ይችላል።
ፕሮፌሰር መስፍን አርአያና ፕሮፌሰር ዮናስ እንዳለገዳ ናቸው አብረውን ያመሻሉ። ይመጣል ተብሎ ለሚሰጋው ፈተና ከወዲሁ መላ ፍለጋ ያዙም አሉ። በፈተናው ጊዜ የሚበጅ ጥበብና አሳቢነት ፋሩቅ ሙባረክ ይባላል። 3D ፕሪንተር በመባል የሚታወቀውን ቴክኖሎጂ በመጠቀም ለኮቪድ-19 መከላከያና ሕክምና የሚውሉ ቁሳቁሶችን ስራ ይዟል። እንግዳችን ነው። በአዲስ አበባ መስኮት የሕግን የባህልና የሰው ልጆችን ቁርኝት ገና ከማለዳው ከጅምሩ የነበረውን መለስ ብለው የሚያስታውሱን እንግዳም አሉ። እሁድ ግንቦት 9/2012 ዓ.ም ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። እንደምንሰንብታችኋል። ዛሬም ስቱዲዮ ውስጥ ከየመኖሪያ ቤታችን እያሰናዳን ማቀበያ ነው ለሚባል አቀራረብ ከአራተኛው የራዲዮ መጽሔት ኢዝሉ ባለቤቶች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ባበደ ነው። ወርኛው አቀናባሪ ብርሃን ኃይልማት። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ሰዓቱ። ከሰዓቱ የዓለም ዜና በኋላ እመለሳለሁ።
ምርጫ የሚካሄደው በየአምስት ዓመት ሲሆን አንዳንድ ፖለቲከኞችና ምሁራን አባባሉ ግልጽ ነው ትርጉምም አያስፈልገውም ሲሉ ቆይተዋል። አሁን በስልጣን ላይ ያለው መንግስትም ከመስከረም ወር መጨረሻ በኋላ ሊቀጥል የሚችልበት ህጋዊ አግባብ እንደሌለ የነዚሁ ወገኖች እምነት ነው። ለህገ መንግስት ጉዳዮች አጣሪ ጉባኤ ሐሳባቸውን ያካፈሉ የህገ መንግስት ምሁራን ግን የትርጉምን አስፈላጊነት አጉልተው ተናግረዋል። ህገ መንግስቱን አንቀጽ በአንቀጽ መተርጎም ሳይሆን እንደ አንድ ምሉ ሰነድ መረዳት እንደሚገባ ማሳስበዋል። ይህንን ሐሳብ ካንጸባረቁት የህገ መንግስት ምሁራን አንዱ ዶክተር ዘመላክ አይተነው ናቸው።
በቀጥታ እሱ ብቻ አፕላይ ይደረግ፣ ቴክስቱ በምናየው ኦርዲነሪ ሚኒንጉ ብቻ አፕላይ ይደረግ ብሎ ኢንሲስት ማድረግ ከሱ የተሻለ ወይም ከሱ የበለጠ ህገ መንግስቱን ወዳልተፈለገ አቅጣጫ የሚወስድ የህገ መንግስት አተረጓጎም ዘዴ የለም ለማለት ነው።
ሀገር ውስጥና ከተለያዩ የውጭ ሀገራት ሐሳባቸውን ያካፈሉ ምሁራን አተያይ ተመሳሳይ ይመስላል። ኢትዮጵያ አሁን ላለችበት ሁኔታ የህገ መንግስት ትርጉም መጠየቅ ህጋዊ አካሄድ መሆኑን ያንጸባረቁት አሁን በስልጣን ላይ ያለው መንግስትም የኮሮና ወረርሽኝ እስኪወገድና ምርጫ እስኪካሄድ ድረስ በህጋዊ መንገድ በስልጣን ላይ የመቆየት እድሉ ዝግ አለ መሆኑን አመልክተዋል። የኢትዮጵያ የጠበቆች ማህበርና የኢትዮጵያ የህግ ባለሙያዎች ማህበር የደረሱበትን የጋራ ድምዳሜ ያቀረቡት የህግ ባለሙያው ደበበ ኃይለ ገብርኤልም ተመሳሳይ ሐሳብ አንጸባርቀዋል።
በእነዚህ ጉዳዮች ላይ ሶስት ማጠቃለያዎችን ሰጥተናል። አንደኛው የህገ መንግስት አንቀጽ 54 እና አንቀጽ 58 ንጹር 3 እንደዚሁም አንቀጽ 93 አሁን ሀገሪቱ የገጠማትን ያልታሰበ ችግር ሊፈታ በሚችል መልኩ ምሉ ሆነው ሊተረጎሙ ይገባቸዋል የሚል አቋም ላይ ደርሰናል። ሁለተኛው የደረስንበት አቋም እነዚህ ድንጋጌዎች የሚሰጠው ትርጉም አሁን በስልጣን ላይ ያለው ምክር ቤት ስራ አስፈጻሚው የኮቪድ-19 ችግር ተወግዶ ምርጫ እስኪደረግ እና ውጤቱ እስኪታወቅ ድረስ ሊቀጥል ይገባዋል የሚል አቋም ይዘናል። ሶስተኛው የደረሰንበት መደምደሚያ በሚሰጣው ትርጉም ላይ ወረሽኙ መወገዱ በጤና ጥበቃ ሚኒስቴር ማረጋገጫ ከተሰጠ በኋላ ምርጫው ከ6 እስከ 9 ወር ባሉት ጊዜያት ውስጥ ወይም የምርጫ ቦርድ በሚያቀርበው ያጠረ የጊዜ ሰሌዳ መሰረት እንዲካሄድ እንዲሁም የምርጫ ውጤቱ በታወቀ በ2 ወራት ጊዜ ውስጥ አሁን በስራ ላይ ያለው የህዝብ ተወካዮች ምክር ቤት ስልጣን እንዲያበቃ ተደርጎ የህገ መንግስቱ አንቀጽ 58 ሊተረጎም ይገባዋል ብለናል።
የህገ መንግስት ጉዳዮች አጣሪ ጉባኤ የተጨማሪ ባለሙያዎችን አስተያየት የሚያዳምጥበት መድረክ የፊታችን ሰኞ እንደሚካሄድ አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። ኢትዮጵያ ውስጥ ለኮሮና ቫይረስ መጋለጣቸው ከተረጋገጠ የዛሬ 11 ሰዎች ጋር አጠቃላይ ቁጥር ወደ 317 ከፍ ማለቱን የጤና ሚኒስቴር በትዊተር ባሰራጨው መረጃ አስታውቋል። 113 ሰዎች ከህመሙ ስሜት የወጡ ሲሆን ከዚህ በጎ ዜና ጋር በተጨማሪ ሀገሪቱ አሁን ባለው ጊዜ በኮቪድ-19 በጠና የታመመ ሰው የላትም፣ አዲስ ሞትም የለም። በሌላ በኩል ግን ባለፉት ከ24 ሰዓታት በላይ ለሆነ ጊዜ ይህ ዜና እስከተጠናቀረ ድረስ የተሻለው ተጨማሪ ሰውም አልተመዘገበም። ኢትዮጵያ እስካሁን በአጠቃላይ 317 ሰው ለአዲሱ ኮሮና ቫይረስ ተጋልጦባታል። በጤና ሚኒስቴሩ መረጃ መሰረት 2 ሰዎች ወደ ሀገራቸው ተሸኝተዋል። ዓለም አቀፍ መረጃዎች ያጠቃላዩን ተጋላጭ ቁጥር 319 ብለው የመዘገቡ ሲሆን እነዚህን 2 ተሸኞች ጨምሮ ይሁን አይሁን ግን የጤና ሚኒስቴሩም ዓለም አቀፍ ሰንጠረዦቹም አይናገሩም። ኢትዮጵያ ውስጥ በኮቪድ-19 ምክንያት የሞተው ሰው ቁጥር እስካሁን 5 ነው። ይህ በእንዲህ እንዳለ በመላው ዓለም ለአዲሱ ኮሮና ቫይረስ የተጋለጠው ሰው ቁጥር 4,664,486 የደረሰ ሲሆን 312,327 ሰው በኮቪድ-19 ምክንያት መሞቱን የጃንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል አስታውቋል። ዩናይትድ ስቴትስ ውስጥ 111,077,179 ሰው ተመርምሮ ውጤቱ ታውቋል። 1,471,674 ሰው ለቫይረሱ የተጋለጠ ሲሆን 88,811 ሰው ሞቷል። ከዚህ ውስጥ ከፍተኛው የሞት አደጋ በደረሰባት ኒውዮርክ ግዛት ውስጥ ብቻ 60,796 ሰው ሞቷል። ዩናይትድ ስቴትስን ተከትለው እንግሊዝ 34,546 ሰው፣ ኢጣሊያ 31,763 ሰው ሞተውባቸዋል። ስፓኝ ከ27,000 በላይ በተመዘገበ ቁጥር ሰንጠረዡ ላይ በአራተኛነት ሰፍራለች። ማዕከላዊ ሶማሊያ ውስጥ በተፈጸመ የአጥፍቶ ጠፊ የቦምብ ጥቃት በፑንትላንድ አስተዳደር ውስጥ የምትገኘውን ሙግዱድ ክልል ገዥን ጨምሮ 5 ሰዎች ተገድለዋል። አገረ ገዥውን አህመድ ሙሴን ጨምሮ አሽከርካሪውን እርሳቸው ከነበሩበት መኪና ጋር ሆነ ብሎ ባጋጨው አጥቂ የተገደሉት የገዥው ወንድምና 2 ጠባቂዎቻቸው ሲሆኑ አንድ መንገድ ላይ ቆሞ የነበረም ሲቪል የጥቃቱ ሰለባ መሆኑን አደጋው የተጣለባት ጋልካዮ ከተማ ከንቲባ ሰይድ መሐመድ አሊ ለቪኦኤ ገልጸዋል። ለጥቃቱ አልሸባብ ኃላፊነት ወስዷል። የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ዛሬ ለአዲስ አስተዳደራቸው ቃለ መሐላ ፈጸሙ። ጠቅላይ ሚኒስትሩ የመጪ ጊዜ ስራቸውን ዛሬ የጀመሩት ለአንድ ዓመት ተኩል ያህል ከተጓተተ የፖለቲካ አጣብቂኝና ውዝግብ በኋላ መሆኑ ነው። ኔታንያሁ ከአንድ ዓመት ተኩል በኋላ ስልጣናቸውን ከእርሳቸው ፓርቲ ጋር ጥምር መንግስት ለፈጠረው ሰማያዊና ነጭ ፓርቲ መሪ ቤኒ ጋንትስ እንደሚያስረክቡም ታውቋል። የጠቅላይ ሚኒስትሮቹ መለዋወጥ ህገወጥ ነው ብለው የሚከራከሩ ተቃዋሚዎች እየተሰሙ ሲሆን ካቢኔው እስካሁን ታይቶ የማይታወቅ የሚኒስትሮች ቁጥር የሚገኝበት እንደሆነ ተገልጿል። 36 ሚኒስትሮች ናቸው የተሾሙት። የመጀመሪያዋ ኢትዮጵያዊት ቤተ እስራኤላዊ ሚኒስትርም መሾማቸው ተሰምቷል። ወደፊት ዝርዝር ይዘን እንመለሳለን። ይህ በእንዲህ እንዳለ በእስራኤል የቻይና አምባሳደር ዱዌይ ሄርዚሊያ በሚገኘው መኖሪያ ቤታቸው ሞቶ መገኘታቸውን የእስራኤል የውጭ ጉዳይ ሚኒስቴር አስታውቋል። አምባሳደር ዌይ የተሾሙት ባለፈው የካቲት ነበር። ጀሩሳሌም ፖስት ጋዜጣ ባወጣው ዘገባ 57 ዓመት ዕድሜያቸው ላይ የሚገኙት የቻይና አምባሳደር የሞቱት በድንገተኛ የልብ መታወክ ነው ብለው መርማሪዎቹ እንደሚያምኑ ጽፏል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የውጭ ጉዳይ መስሪያ ቤቱን ጠቅላይ አቃቤ ሕግ ከትናንት በስቲያ ምሽት ላይ ማባረራቸውን ተከትሎ ዴሞክራቲክ እንደራሴዎቹ ምርመራ ጀምረዋል። አቃቤ ሕጉ ስቲቭ ሊኒክ በውጭ ጉዳይ ሚኒስትሩ ማይክ ፖምፔዮ ላይ ምርመራ ከፍተው የነበረ ሲሆን በፕሬዚደንቱ ላይ ተከፍቶ የነበረው የተወካዮች ምክር ቤቱ የክስ ሂደት እርሳቸውን ነጻ በማውጣት ከተጠናቀቀ ወዲህ ባለፉት 2 ወራት ውስጥ በከፍተኛ ደረጃ ያሉ የመንግስቱን ተቆጣጣሪዎች ሲያባረሩ ሊኒክ 3ኛው መሆናቸው ነው። ሊኒክ የተሾሙት በቀድሞው ፕሬዚደንት ባራክ ኦባማ ነበር። ዋይት ሃውስ ክሊኒክ መባረር ጋር የተያያዙ ሰነዶችን ሁሉ እንዲያቀርብ እንደራሴዎቹ ጠይቀዋል። ለዜናው የተያዘው ሰዓት አበቃ። አብራችሁን ቆዩ። ክብራትና ክብራን አድማጮች፣ ሰለሞን አባተንም ዜናውን ያሰማኋችሁ። ለቀሪ ዝግጅቶች ለምሽቱ ራዲዮ መጽሔት ወደ አሉላ ለመልሳችሁ። በእኔ በኩል ጤና ይስጥልኝ።
ፕሮግራማችን ተከታታዮች የሁድ ግንቦት 9 2012 ዓ.ም ተምረት የራዲዮ መጽሔት ተጀመረ። ለምሽቱ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ክንብሮች ጋር ፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ከኛ አቀናባሪ ብርሃን ኃይሉ ናት። በመግቢያዬ ያስተዋወቅኩ ቅንብር ነው። ቀልባችንን በሙሉ የተቆጣጠረውና ስንገባም ስንወጣም መግባትና መውጣት የሚለው እዚህኛ ካለንበት ምዛኙ ያነጋገር ልማድ ብቻ ነው የሚሆነው። ብቻ ለሆነው ሁሉ ምክንያት የሚመስለው ዓለም አቀፍ ወረርሽኝ ኮቪድ-19 ሰዎችን የዕለት ተዕለት ያኗኗር ዘይቤ አይነተኛ ሊሰኝ በሚችል ደረጃ መለወጡ፣ ስራና ኑሮ ላይ ያሳረፈው ብርቱ ጫና፣ አንዳንዶችን ገቢና መተዳደሪያ ጭምር ማሳጣቱ፣ በንግድ ስራ የተሰማሩ አሊያም ሌሎች የግል ስራ የሚሰሩ ድርጅቶች ህልውና ላይ ያሳደረው ተጽዕኖ ምን ይደርስብኝ ይሆን? የቤተሰብ ዋስትና ምንድነው የሚሉት አንዳንዴ ክፉኛ ከመጠበብ አልፈው ለጭንቀትና ለተለያዩ የአእምሮ ጤና ሁከቶች እስከ መዳረግም ሊደርሱ ይችላሉ። ሌላው ቀርቶ የወረርሽኙ የከፋ ጉዳት ባልታየባቸውና ለመሆኑ ኮቪድ-19 እና እርሱን ተከትለው የሚደርሱት ሌሎች ጣጣዎች ምን ያመጡብን ይሆን? እነኚህንና ሌሎች ጨምሮ ማለቂያ የሌላቸው የሚመስሉትን ስጋቶችና ጥያቄዎች የሚፈትሹና የሚመዝኑ ሁለት ታዋቂ የአእምሮ ሐኪሞች ጋብዘናል። ከባህሩ ወዲህና ወዲያ ማዶ የሚታዩትን የአንድ ፈተና ሁለት ገጾች ይመረምራሉ።
ዶክተር መስፍን አራያ ከአዲስ አበባ። አምስት ኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 5 ሰዓት እየተቃረበ ነው። ፕሮፌሰር ዮናስ እንዳለገዳ ከስካትስዴል አሪዞና በሶስት ሰዓት እኩለ ቀን ገና ማለፉ ነው። 7 ሰዓት ሊደርስ ነው በኢትዮጵያ አቆጣጠር። የዋሽንግተን ዲሲ ከሰዓት በኋላ 10 ሰዓት። አንዳንድ የምንነጋገርባቸው ርዕሰ ጉዳዮች ወቅታዊ የሆኑ ርዕሶች ከተነሱ ጊዜው ቢለወጥ ለአድማጮች ቅርብ ለማድረግ ነው። እንግዶቼ ሁለታችንም ለጊዜያቸው አመሰግናለሁ። አንድ ላይ ስትቀርቡ እንጂ ለዚህ ፕሮግራም እንግዶች አይደላችሁም። የአእምሮ ጤናን የሚመለከቱ በርካታ ጉዳዮች ላይ ለአመታት አንዳችሁ ከአዲስ አበባ አንዳችሁ ከዩናይትድ ስቴትስ ፕሮግራሙ አድማጮች ያውቋችኋል። አንድ ላይ በመገኘታችሁም ደስ ብሎኛል። አመሰግናለሁ ለጊዜያችሁ።
እኛም ደስ ብሎናል። እናመሰግናለን።
አመሰግናለሁ። ሌላ እግዚአብሔር
በሙያ ብቻ ሳይሆን በስራ ጉዳይም እንደምትተዋወቁ እረዳለሁ። የምንወያይበት ርዕስ የአእምሮ ጤናን ቀድሞ በተለመደው በዕለት ተዕለት ህይወት ብቻ የምናነሳው ሳይሆን ዓለማችን እያስጨነቀ እያሳሰበ ባለው ወረርሽኝ ባስከተላቸው ሁኔታዎች ውስጥ በኢትዮጵያ ቁጥሮች እየጨመሩ ነው። ከዕለት ተዕለት በመቶዎች የሚቆጠሩ ማየት ጀምረናል። በዚህ በዩናይትድ ስቴትስ በመቶ ሺዎች ነው እየቆጠርን ያለ ነው። ብዙ ሰዎችም ለህልፈት ተዳርገዋል። ግራና ቀኝ በሁለቱም ዓለሞች ሁለት ዓለምን ብለው ከባህር ማዶ ወዲህና ወዲያ ሆነን እየተነጋገርን ያለ ነው። አስጨናቂ ነገሮች ሲበዙ በብዙ መንገድ ነው ሰው የሚጨነቀው። ዛሬ ለህመሙ ለዚህ ቫይረስ የመጋለጥ እድል ይኖረኛል ወይ፣ ቤተሰቦች እንዲጋለጡ ምክንያት ሆናለሁ ወይ ከሚለው አንስቶ በበሽታው የሚከተሉትን ጣጣዎች በአንድ በኩል የኑሮውን ሁኔታ ሌላ መፍትሄ አለመኖሩ በዚህ መንገድ ይወጣል አለመባሉ ተጨባጭ የተሻለ አማራጭ ለመስጠት አልተቻለም እና ከዚህ ቀደም ወረርሽኝ ሲከሰት ከታዩ ችግሮችን ጋር ብታዛምዱ ለመጨነቅ በቂ መሰረት አለና በምን መልኩ ነው በእርግጥ የሚያሳስበውን ነገር ሰዎች ለጭንቀትና ለህመም ከመዳረግ በመለስ ማስተናገድ የሚችሉት? ይቻላልስ ወይ? ከኢትዮጵያ ሁኔታ ብንነሳ ፕሮፌሰር መስፍን
በኢትዮጵያ ውስጥ በአሁኑ ሰዓት ያለው ወደ አምሮ ጤና ስንመጣ ምን ምን አይነት ሰዎች አሉ ካል ምንም ያልተጨነቁ የተጨነቁ እና እጅግ በጣም የተጨነቁ ሰዎች እናስተውላለን። በአሁኑ ሰዓት ወደ 270 እና የመሳሰሉትን ሰዎች ከቫይረሱ ጋር መኖራቸው በተረጋገጠበት ሰዓት ብዙ ሺ ወገኖቻችን በማቆያ ቦታ ባሉበት ሰዓት አምስት ወገኖቻችን ባጣንበት ሰዓት አምስት ትንሽ ቁጥር ይመስላል። ውሃንም የጀመረው ሚላኖም የጀመረው አንድ ብሎ ነው። እናንተም ማድረግ አሁን እናንተ እንግዲህ ስንት እየቆጠራችሁ እንደሆነ ታውቁታላችሁና ይሄ ሁሉ ሺ ሰው ለህልፈት የተዳረገው ይሄ ሁሉ ሺ ሰው ከቫይረሱ ጋር ለጊዜው እንዲኖር የተገደደው ብቻ ሳይሆን አሲምፕቶማቲክ ሆኖ ቫይረሱ መኖር አለመኖሩን ሳያውቅ እንኳን አንዳንዱም ሳያውቀው የሚያልፍለት 80% በላይ እንደዛ ስለሚሆን እነኚህ ሁሉ ያሉበት ሁኔታ በመናስተውልበት ጊዜ እኛ ሀገር ይሄ ቁጥር ትንሽ ይሆናል ብዬ አልገምትም። በርግጥ እንግዲህ እኛ ሀገር ምልልሱ 6000 ፍላይት ሳይሆን እኛ ሀገር ትናንሽ ናቸው ሰው የሚመጡት የሚገቡትም። በርግጥ ከሀገራችን ህዝብ ብዛት ከ110 እና 12 ሚሊዮን ናቸው ወጪ ገቢው ትንሽ ባይባልም በእኛ ሀገር ደረጃ ግን አውሮፓና በአሜሪካ ደረጃ ምን ያህል አይደለም። ስለዚህ የሄዱነኝ ነገሮች ለጊዜው የተጠበቁን ቢመስሉ ነገር ግን ችግሮቹ አሉ። ችግሮቹ እስካሉ ድረስ ቅድም ምንም አይጨነቅ ብያለሁ። ለሀገራችን ህዝብ ከ80ና ከዛ በላይ በመቶ የሚሆነው ወይ አርብቶ አደር ወይ አርሶ አደር ወይም ደግሞ እንዱ ተባሮ የሚኖር ነውና ቫይረሱን እንዲህ በአይኑ እስካላየው ድረስ በአይኑ ማለት ከጎኑ ያለውን ሰው እስኪገድል እስካላየ ድረስ ሁለት ጽንፎችን ለማገናኘት የሚሮጥ ነው። ምክንያቱም ሮጦ ለዛሬ ዳቦን አግኝቶ ልጆቹን መግቦ ራሱ ተመግቦ ያገኛት ቦታ አስር ሆኖ ተኝቶ ለማደር የሚጥር ነው እንጂ ይሄንን እንደ በጭራቅ መልክ መጥቶ የሚያንቀውን ቫይረስ እስካላየው ድረስ የሚፈራው አይደለም። ስለዚህ ባለማወቅም ይሁን ወይም አውቆ ለዛ ቦታ ባለመስጠት የማይጨነቅ የህብረተሰብ ክፍል በጣም ብዙ አለ ብዬ አስባለሁ። ደሞም ነው እንደዛ። ሌላው ደሞ የሚጨነቅ አለ። መካከለኛ የተማረው ስለ ቫይረሱ የሚሰማው CNN የሚያየው ቮይስ ኦፍ አሜሪካን እናንተን የአሜሪካን ድምጽ የሚያዳምጠው እናንተ ስትናገሩ የሚሰማው እኛ ስንናገር የሚሰማው የህብረተሰብ ክፍል ለሚዲያ ተጋላጭ ሆነውና ችግሩን ባለሙያዎች የሚሰማው ከሃይማኖት መሪዎች የሚሰማው ከተለያዩ ሰዎች የሚሰማው ይጨነቃል። ልጆች ምን ይሆናሉ? ትምህርት ቤቶች ተዘግተዋል። ሰዎች ቤት ይዋሉት። ቢያንስ የዩኒቨርሲቲ ተማሪዎች፣ የሃይስኩል ተማሪዎች፣ ኤሌመንታሪ ተማሪዎች፣ የመዋለ ህጻናት ተማሪዎች፣ የቄስ ትምህርት ቤት፣ የመድረሳ ተማሪዎች ቤት ይዋሉ ተብሏል። ስለዚህ ልጆች ቤት በመዋላቸው ብቻ ራሱን የቻለ ጭንቀት ይፈጥራል። ልጆች ቤት ይዋሉ ማለት በእንደኛ አይነት ህብረተሰብ ግን ልጆች ሜዳ ላይ ሲጫወቱ ይዋሉ ማለት ይህንን ስናየው ደግሞ ራሱ ያስደነግጣል። እና በእነኚህ ሁኔታዎች በሚያዩበት ጊዜ የሚጨነቁ የህብረተሰብ ክፍሎች አሉ። ሌላው ግን ልሂቅ የሚባለው ወይም ደግሞ አቅም ያለው ቤቱን ቁጭ ብሎ መስራት የሚችለው ወይም ደግሞ ንግድ ቤቱን ለጊዜው የዘጋው ገንዘብ ያለው መተዳደሪያ ያለው ቤቱ ቁጭ ማለት የሚችለው ሰው ደግሞ ከፍተኛ ጭንቀት ላይ ነው ያለው። ለምን? የውጭን ሜዳ ይከታተላል፣ ያሉትን ችግሮች ይከታተላል፣ ወገኖቻችንን ስለናንተ በየጊዜው ይደውላል ይሰማል። እና ጭንቀት ላይ ደግሞ ያለ ህብረተሰብ ክፍል አለ። ስለዚህ በጭንቀት ላይ ያለው ህብረተሰብ የምናየው አንዱ ትልቁ አሁን እያስተዋልን ያለነው የጤና ችግር ይሄ አንዛይቲ የምንለው ነው። ፕሮፌሰር ዮናስ እንደሚያውቀው አንተም እንደምታውቀው በራስህ ሙያ ከፍተኛ የሆነ ጭንቀት ይስተዋላል። ከቀላል እስከ ጀምሮ እስከ ከፍተኛ የሆነ አንዛይቲ ድረስ ይስተዋላል። እንዲህ አይነቱ የሚስተዋለው ደግሞ በአገልግሎት ሰጪዎች አካባቢ የፈርስት ላይን ሪስፖንደንስ የምንላቸው አገልግሎት ላይ ያሉ ካቢን ክሩ ሊሆኑ ይችላሉ፣ ወይም በቀጥታ አገልግሎት መስጠት ላይ ከብዙ ሰዎች ጋር የሚውሉ በተለያየ ሁኔታ ከውጭ ከሚገቡ ከሚወጡ ተጋላጭ ከሆኑ ሰዎች ጋር ስራ ላይ ያሉ እንዲያ ያለ ይሄድና የጤና ባለሙያዎች እንግዲህ የጤና ባለሙያዎች ብዙ ጊዜ እኔ ስል ሐኪሞችን ብቻ ማለት አይደለም። እዛ ውስጥ የላቦራቶሪ ሰራተኞች ይኖራሉ፣ ናሙና ተቀባዮች ይኖራሉ። ናሙናውን የደምም ሆነ የላንቃ ስር ምርመራውን መርምረው ውጤቱን የሚሰጡ ሊሆኑ ይችላሉ። የጽዳት ሰራተኞች ሊሆኑ ይችላሉ። በአጠቃላይ ተጋላጭ ሊሆኑ የሚችሉ ሰዎች ከቀላል ጀምሮ እስከ ከፍተኛ የሆነ ጭንቀት እየተስተዋለባቸው ነው። እንግዲህ ወደፊት ምን ያህል ነው ስፋቱ የሚለውን ነገር ለማጥራት ጅምሮች አሉ። በተለይ የኢትዮጵያ ሳይንስ አካዳሚ ፕሮፌሰር ዮናስ አባል የሆነበት የሳይንስ አካዳሚ የተወሰኑ ቦታዎች ላይ ጥናቶችን ለማድረግ ጅማሮ ላይ ነው። ለምሳሌ ቫይረሱ ጋር በተያያዘ የተለያዩ የቤት መዋል ሁኔታዎች ይኖራሉ ወይም ደግሞ ስራ የመፈጠ የመዋል ችግሮች ይኖራሉ። ከዚህ ጋር በተያያዘ ደግሞ ለአደገኛ መድኃኒቶችና ሱሶች ተጋላጭነትም በዛው መልክ ሊጨምር ይችላል የሚል ስጋት አለ። እዚህ ውስጥ እንግዲህ ጫት፣ አልኮል የመሳሰለው ነገር ብቻ ከመዋል ወይም ደግሞ ከተወሰነ ባልንጀራ ጋር የመዋሉ ነገር ስራ ፈጥቶ ለነኚ ተጋላጭነቱ ሊጨምር ይችላል። እነኚ ነገሮች ደግሞ በአንድ በኩል ጭንቀቱን የቀነሱ ቢመስሉ በሌላ በኩል ደግሞ አንዳንዶቹ ጭራሽ ጭንቀቱን በመጨመር ወደ ከፍተኛ ድብርት ሊወስዱ ስለሚችሉ ከከፍተኛ ድብርት ደግሞ አልፎ አልፎ ከዛም ወደ ባሰ የአእምሮ ችግር ውስጥ ሊያስገቡ ስለሚችሉ እነኚህን የሚያይ ጥናቶችን በአሁኑ ሰዓት እየተዘረጉ ነው ያሉት። ስለዚህ እንግዲህ ነው ጠቅለል ለማድረግ ያህል እኛ ሀገር ውስጥ እንግዲህ ያለው ሁኔታ ምንድነው? ጅማሮ ላይ ነው። 5000 ሰው አልሞተብንም። 50000 ሰው ከቫይረሱ ጋር ይኖራል ብለን ኮንፈርም ያደረግነው በሁኔታ ላይ አይደለም ያለነው። ትንሽ ቁጥር ነው። ያ ትንሽ ቁጥር 5 ወይም 6 ወይም 7 ለአማራ ክልል፣ 4 ወይም 5 ለትግራይ ክልል፣ ለደቡብ ክልል ይሄን ያህል፣ ለጅጅጋ አካባቢ ለሶማሌ ይሄን ያህል ስንለው የተበታተነ ስለሚመስል ያ በአሁኑ ሰዓት ለጊዜው የሚያዘናጋበት ደረጃ ላይ ነው ያምናለሁ። ሆኖም ግን አንዳንድ ጊዜ ያለው ችግር ደግሞ ምንድነው? ቅድም ያልተቀስኩት ይሄ ልሂቅ ብዬ ማስበው ከመጠን በላይ ከሚገባው በላይ መረጃንም እያሰባሰበ ነው። ስለዚህ እጁ ላይ ስማርትፎን አለ፣ እጁ ላይ ፌስቡክ ያለ፣ እጁ ላይ ማህበራዊ ሚዲያ ጋር ይገናኛል። ስለዚህ እነኛ ከየቦታው የሚመጡ መረጃዎች አንዳንድ ጊዜ ሴንሴሽናል ስለሚሆኑ ምን ይሆናሉ? አላስፈላጊ የሆኑ ወይም ረባሽ የሆኑ መረጃዎችን የማምጣት አቅማቸው ከፍተኛ ነው። ከዛ ጋር በተያያዘም እንደዚሁ የዚህ አምሮ መጨናነቅ ሁኔታ መጨመሩ አይቀሬ ነው ብዬ አስባለሁ። እንግዲህ አይነቱ ነገር እናንተ ጋር በሚገባ ባይናው ተጠንቷል ብዬ አስባለሁ፣ ታይቷልም ብዬ አስባለሁ። እንሰማለን አልፎ ተርፎ ድብርቱ ከመጠን በላይ ከመሆኑ የተነሳ ጭንቀቱ ከመጠን በላይ ከመሆኑ የተነሳ ሰዎች ያንን ጭንቀት መሸከም አቅማቸው ከፍተኛ ከመሆኑ የተነሳ ራስን እስከማጥፋት ደረጃ ሁሉ ሁኔታዎች እንደተከሰቱ ሁሉ እናስተውላለን። በተለይ በእናንተ ዓለም ወይ እናንተ ባላችሁበት አካባቢ፣ በእኛ ግን እንዳልኩት ከቀላል ጀምሮ እስከ ከፍተኛ የሆነ የአእምሮ ጭንቀት በመታየት ላይ ናቸው።
መልካም አመሰግናለሁ ፕሮፌሰር መስፍን። ፕሮፌሰር ዮናስ ወደ እርስዎ ልመለስ። ፕሮፌሰር መስፍን በግልጽ እንዳስቀመጡት በኢትዮጵያ ገና ጅምር ላይ ያለ ሁኔታ እንደመሆኑ በዛ ውስጥ ሊታዩ የሚችሉ ሁኔታዎችን ከጭንቀት ስለ ህመሙም አሁን አይደርስብኝም ከሚለው ጀምሮ ያለውን በዝርዝር ተመልክተዋል። እኔና እርስዎ ባለንበት ዩናይትድ ስቴትስ ለቁጥር የሚታከት ነው አደጋው የደረሰው። ወደ 100,000 የተቃረበ ነው። ከ80,000 በላይ ሰዎች ህይወት አልፏል። ደጋግመን እንዳነሳ ነው ለራስ ጤንነት በማሰብ ለቤተሰብ ለሚወዱ ሰው ለልጆች እንዳይያዙ ከማሰብ ከመጀመሩ በኑሮም እንቅልፍ ማጣት፣ ያመጋገብ ስርዓት መፋለስ፣ የነበሩ ህመሞች ተባብሰው መገኘት፣ የህክምና ክትትልን በወጉ አለማድረግ፣ የኑሮ ሁኔታ መናጋት፣ አንዳንዶች ስራቸውን አጥተዋል፣ አንዳንዶች የንግድ ድርጅቶቻቸው ከስረዋል። መዘጋት በነበረበት ረጅም ጊዜ እስካሁን የታየ ነገር ይታዩታል። በጤና ተቋማትም የአእምሮ ጤናን እንኳን ህክምና በእናንተም በኩል ሊሰጥ የሚችለው በአብዛኛው በስልክ ነው። አሁንም የሚደረገው በቪዲዮ ነው ህክምና እንኳን ክትትል የሚደረገውና ስር የሰደዱ ህመሞች የበለጠ ተባብሰውም እንዳይገኙ ስጋት ባለበት አዲስ ነገር እየተጨመረ ነው። ምን ያሉ በዚህ በዩናይትድ ስቴትስ በአሁኑ ሰዓት ኋላ ላይ የሚከሰተውን ደግሞ በየተራ እንመለከታለን።
እሺ፣ አመሰግናለሁ። አሜሪካን ሀገር ፕሮፌሰር መስፍን እንዳለው የጭንቀት ችግር ግን አለ። በከፊል ግን ከኢትዮጵያ የሚለየው እዚህ መጀመሪያ ስለ ህመሙ የሚሰጡት መግለጫዎች ብዙ ውዥንብር ነበር። የዚህ የህክምናው መሪ የዚህን በሽታ ለመከላከል የሚመራውን ኃይል የሚመሩት ሰውዬ ዶክተር ፋውቺ የሚባሉት እሳቸው አንድ ጊዜ በእንግሊዝኛ it is conceivable እስከ 200 ሺህ ሰው ድረስ ምንም ነገር ካላረግ እስከ 2 ሚሊዮን ህዝብ ድረስ ሊሞት ይችላል ያሉ ለታ የተኛ ሰው የለም ነው የሚባለው አሜሪካ ነገር። ኢትዮጵያ በኩል የሚደረገው ጥሩ ነገር ያየሁት መረጃ ተጣጡ እንደ አሜሪካን ሀገር ባቤል ታወር አይደለም የጤና ጥበቃ ሚኒስትሩ እሳቸው ህዝቡን በሚያረጋጋ ድምጽ ስለበሽታው በየጊዜው መግለጫ ሰጥቷል እንጂ 40 ሰው መግለጫ አይሰጥም ኢትዮጵያ። ያ አንድ ጥቅም እሱ ነው። ይሄ ምናልባት ጭንቀቱን ለመቀነስ ይረዳል። ሁለተኛው በኢትዮጵያ በኩል አንድ ምናልባት ቢተሻለ እንደውም ጥቅም ሊኖረው የሚችለው ይሄ ኦፒኒየን ሊደርስ ማለትም ህዝቡ የሚሰማቸው ለምሳሌ አክለና አንድ ሰው አለቃሸቱ ስማቸው ረስቻለሁ አይነ ሰውር ናቸው
መጋቢ አዲስ ሸቱ
ከአውስትራሊያ ሲመለሱ ኳራንቲን ነበሩ ለጂዮን ሆቴል እና ያንን ሁኔታቸውን ለህዝብ በሚገባ አኳን በተፈጥሯቸው አንድ በተሩት ይመስላሉ ሰውየው ጥሩ አድርገው ገለጹ። አሁን እንደዚህ አይነት ሰዎችን ኡስታዝ አቡበከር ማንድ ሲናገሩ ሰምቻለሁ እንዴ አይነት አንደበተሩቱ ህዝቡ መሃል ያሉ ሰዎች ኦፒኒየን ሊደርስ የሚባሉት ትራይ ብለና ቀነባብረው ህዝቡን ለማስተማር ብዙ ተዋጽኦ ማድረግ የሚችሉ ናቸው። ሌላ ኢትዮጵያ አንድ ትልቁ ነገር ኢትዮጵያ ነጠቀማት የኢትዮጵያ ሆስፒታሎች ለጥቁር አንበሳ ምናልባት በጣም ተዳክመዋል ከበደርግ ጊዜ ከዛ በኋላ ነገር ግን የኢትዮጵያ ፐብሊክ ሄልዝ ሲስተም በተለይ ሄልዝ ኤክስቴንሽን ወርከርስ የሚባሉት ታች ድረስ ሄደው እስከ ቤተሰብ ድረስ የሚያገለግሉ የህብረተሰብ ጤና ሰራተኞች አሉ። እነዚህ ሰዎች አሁን እንደተሰማው ከቤት ቤት እየዞሩ ማስክ አድርገው አፋቸውን ሸፍነው ጥንቃቄ አድርገው እየዞሩ ምልክት ያለውን ሰው ስክሪን ያደርጋሉ። ሰው እስኪመጣ ድረስ አይጠብቁም። እየዞሩ ስክሪን ማድረግ እንደሰማሁት የሆነ ክፍለ ሀገር እስከ 1.2 ሚሊዮን ህዝብ ስክሪን ማድረግ ይችላል። እና አንዳንድ የኢትዮጵያ የፐብሊክ ሄልዝ ሲስተም ጥሩ ጥቅም ያመጣ ይመስለኛል ከዚህ ሀገር ጋር ሳነጻጽረው። ሌላ እንግዲህ በሽታው እንዴት ሊሆን ይችላል? አንዱ ህብረተሰቡ በአጠቃላይ የጤና ባለሙያዎች አሉ፣ እንደገና በሽተኛው አለ፣ አእምሮ በሽታ አንጻር እነዚህ ሶስቱንም ሊመለከት ይችላል። ለምሳሌ የአሜሪካን ሀገር ኮሎምቢያ የታወቀ ልጅ ሐኪም ብዙ በሽተኛ ያዩ ነበር እና ከጭንቀት እና ከስትረስ የተነሳ ራሳቸውን የገደሉ አሉ። እንግዲህ የጤና ባለሙያዎቹ ራሳቸው አንድ ትልቅ ፈተና ውስጥ ናቸው። ሌላው ደግሞ ያው በሽታው ራሱ አንጎልም ላይ ተጽዕኖ አለው። የደም መርጋት አንጎል ስትሮክ የሚባለው መፍጠር ይችላል። ይሄ ራሱ ቀጥታ የባህሪ ለውጥ ሊያመጣ ይችላል። ደሊሪየም ኮንፊዥናል ስቴት የሚሉት ፈረንጆቹ እና ሌላው ደግሞ ቀድሞ ራሱ የአእምሮ ህመም ያለበት ሰው ሁኔታው ሊባባስ ይችላል። በዚህ ኮቪድ መጣ ሲባል እና ሶስት አራት መንገዶች ማየት ይችላል። በምን መንገድ ከአእምሮ ጤና ጋር ሊያያዝ ይችላል የሚለውን ለማየት እንግዲህ አዲስ ነገር ነው። እንግዲህ ፕሮፌሰር መስፍን እንዳለው ገና ብዙ መጠናት ያለበት ነገር አለ።
መልካም። የአእምሮ ጤናን አንስቶ ሊከሰት የሚችሉ ነገሮችን የወደፊቱን ጨምሮ መመልከት ይልቁንም በግልጽ እንዳስረዳችሁት ገና ብዙ ያልታወቀ ጠባይ ያለው የህመም አይነት እንደመሆኑ የአእምሮ ጤናን የሚመለከተው አሁን ባሉትና ሊሆኑ በሚችሉት ውስጥ ነው እየተመለከትን ያለ ነው። በጥልቀት እንድትመረምሩት ወደምፈልገው ሌላ ትልቅ ርዕስ ከመሄዳችን በፊት ገና አልተወጣንም የዚህም ፈተና። በኢትዮጵያ ገና እንደ አዲስ እየመጣ ለቫይረሱ የሚጋለጡ ሰዎች ቁጥር እየጨመረ ያለው ያልታወቀ መንገድ ካለንበት አንስቶ እዚህ ባለፉት ሁለት ወራት ብዙ ሰው በተጎዱበት ሀገር እንኳን የሚቀጥለው ጎዳና አልታወቀም። ብዙ ያልተመለሱ ጥያቄዎች አሉ። በበሽታው ምን በሰዎች ህይወት ላይ የትኛውን ምርጫ እናደርጋለን? ቤት ተከቶ ሙሉ በሙሉ ተዘግቶ መኖር አይቻልም። የኑሮ ጉዳይ ወደ ውጭ ይላል። ሌላ አማራጭ አልተገኘም። ክትባት ወራት ይፈጃል። ከዚህ ሲወጣስ ምን ይሆናል የሚለው ጥያቄ እንዲሁ እያነጋገረ ነውና ልትነሱት ሀሳብ ካላችሁ ልቅና ወደ አንድ ትልቅ ወጣችኋል።
ከፕሮፌሰር መስናያና ከፕሮፌሰር ዮናስ እንዳለገዳ ጋር ጀመርነው ወግ አላበቃም። ኮቪድ-19 ተያይዘው የሚደርሱ ውስብስብ ችግሮችና የአእምሮ ህመሞችን ነበር የተመለከትነው። በቀሪው ውይይታችን ከዚሁ ወረርሽኝ ጋር ተያይዘው የሚታዩ የህይወትን የተለያዩ ገጾች የሚመለከቱ፣ በጠቅላላው ህይወት ላይ ያሳደረውን ተጽዕኖ የሚፈትሹ፣ ምናልባትም እሳቢዎቻችንና ህልሞቻችንን የሚጎበኙ ጥያቄዎችን መልከት እናደርጋለን። ቆየት ብለው ይመለሳሉ። ይመጣል ተብሎ ለሚሰጋው ፈተና ከወዲሁ ምላፍ ለጋ ያዝማሉ። ለፈታኝ ጊዜ የሚበጅ ጥበብና አሳቢነት ብለነዋል። ቀደም ብዬ ላስተዋወቅኩት ቅንብር ፋሩቅ ሙባረክ ስልኩ መስመር ተገኝቷል። 3D ፕሪንተርን ቴክኖሎጂ በመጠቀም ለኮቪድ-19 መከላከያና ሕክምና የሚውሉ ቁሳቁሶችን መስራት ይዟል። ወደ ውይይታችን እንዝለቅ።
የራዲዮ መጽሔት እንግዳችን ብትሆን መነሻ አይሆንም። በቅርቡ እየሰራኸው ያለ ምናልባትም ከጊዜው ጋር እጅግ አስፈላጊ የሆነ ቁሳቁሶች በ3D ፕሪንተር በተባለው ቴክኖሎጂ አማካኝነት እየሰራ መሆኑ ነው። ወደዚያ ዝርዝር ከመግባታችን በፊት ግን እስኪ ፋሩቅን አስተዋውቀን ለራስህ ባጭሩ ግለጽልን እስኪ።
እሺ፣ ፋሩቅ ሙባረክ እባላለሁ። በኢትዮጵያ አየር መንገድ ውስጥ ኤርክራፍት ኢንጂን ቴክኒሻን ነኝ። በተጨማሪም 3D አርቲስት ነኝ። ኢትዮጵያን ላይ ወደ 10 ዓመት አካባቢ ሰርቻለሁ። ይህን ይመስላል።
እሺ፣ አመሰግናለሁ ፋሩቅ። ከመጨረሻው እንነሳ። ውይይታችን ምስሉ ላይ ነው የሚያተኩረው እና የ3D አርቲስት መሆን ቀደም ብዬ በመግቢያው እንደጠቆምኩት በዚህ ሰዓት ብዙ ሀገሮች ጥረት ያለባቸው በኮቪድ-19 ወረርሽኝ ተንተርሶ የፊት መሸፈኛ ጭንብሎች ያስና አፍንጫ መሸፈኛ ጭንብሎች ከፍተኛ እጥረት ያለበት ሰዓት ነው። ሁሉም ሰው የሚያስፈልገው ደረጃ ደርሷል። ይልቁንም ደግሞ ለሕክምና ባለሙያዎች በእጅጉ ያስፈልጋቸዋል። እጥረት ግን አለ። ኢትዮጵያ አሁን የሚፈልግበት ሰዓት የሚጀምር ይመስላል። የህመሙ ስርጭት ቁጥሮች ከፍ እያሉ እያየን ነው። እንደ እድል ሆኖ ያ ቁጥር ብዙ ባይሆን እንመኛለን፣ ነገር ግን መዘጋጀት ይጠይቃል። የ3D ፕሪንተር አንድ አርቲስት ብለሃል። እንደ አርት ለሎቼት ዘርፎች በጥበብነቱ ነው። ምክንያቱም ሁለት ነገሮችን ያያያዘ ነው። 3D የምህንድስና ቴክኖሎጂ አለ፣ ዲዛይን አለበት። ኢትዮጵያ ውስጥ ያን ሀሊ ተስፋፋ ማይመስለኝም ነበርና እስኪ ከ3D ጋር ያለህን 3D ፕሪንተር ጋር ያለህን ትውውቅም እንዲሁ በመጠኑ ግለጽልን።
እሺ፣ 3D ፕሪንተርን ከፕሪንቲንግ ጋር የተዋወቁት ኢትዮጵያ ይህን መንገድ እየሰራው ያለ ነው። 3D ፕሪንተር ከሆኑ የሞተር እና የአውሮፕላን ፓርቶች ጋር በቀጥታ ግንኙነት ነበረኝ እና እነዚህ ትልልቅ ድርጅቶች እንደ ኤርባስ፣ ጂኢ 3D ፕሪንቲንግ ማኑፋክቸሪንግን ይጠቀሙታል በጣም እና ፓርቶቹ እኔ በምሰራበት ሰዓት ከእቃዎቹ ጋር እነካካለሁ፣ አገኛቸዋለሁ። እኔ ደግሞ ዝም ብዬ ወንደር አደርጋለሁ እንዴት እንደተሰሩ እቃዎች እና ያንን ሳደርግ 3D ፕሪንቲንግ ምን እንደሆነ አወቅኩኝ። ከዛ የበለጠ ለማወቅ ጓጓሁና ማንበብ ጀመርኩ፣ መደን መፈለግ ጀመርኩ። ከዛ የተወሰኑ 3D ፕሪንተሮች ማምጣት ጀመርኩና አንድ ትንንሽ 5 ፕሪንተሮች አሉ፣ እነሱን አምጥቼ በደንብ ቴክኖሎጂውን አወቅኩት። ከዛ ደግሞ ዲዛይኒንጉንም እየተማርኩ ዲዛይኒንጉንም ለመድኩት። ከዛ አፕሊኬቢሊቲው በጣም ሰፊ ነው፣ ወደድኩት፣ መስራት ጀመርኩ።
እንግዲህ በግድ ገፋሃለው የቴክኖሎጂ ቃላቶች ስላሉ በንግግር በልማድም እንጠቀማለን እና ለብዙ አገልግሎቶች የሚውሉ ለብዙ ጥቅም የሚውሉ ቁሳቁሶች ይሰሩበታል እያልከን ነው። በአፕሊኬቢሊቲ ስትለን ለተለያየ ነገር አገልግሎን እያረዳል ነው። ፋሩቅ፣ ይሄ በኮምፒውተር የሚታገዝ የዲዛይን መስሪያና ቁሳቁሶች የሚፈጠሩበት ቴክኖሎጂ አዲስ ነው ማለት ይቻላል። ባለፉት ጥቂት ዓመታት ውስጥ በምዕራቡ ዓለም በጣም እየተስፋፋ ተፈላጊ የሆኑ ነገሮችን እጥረት ያለባቸውን ልክ እንዳሁኑ ያሉ ሰዎች በምናባቸው ማሰብ የቻሉትን መስራት ይችላሉ እስከሚባል ድረስ ወሰን የሌለው የሚመስል ትልቅ አቅም አለው ተብሎ ይታሰባል። ነገር ግን እንደ ኢትዮጵያ ባሉ ሀገሮች ተጠቃሚ ለመሆን ቴክኖሎጂው አልተስፋፋምና ምንም እንኳን በስራ አጋጣሚ ያትውቅ ቢፈጠር እንዴት አዳበርከው? አሁን የሰራሃቸውን ስራዎች ስንመለከት በዛ ውስጥ በደንብ የቆየ ሰው የሚሰራውን ስራ የሚመስል ነው፣ ወይንም ደግሞ በጥበቡ ገፋ ለማድረግ እንደሞከርክ ያስታውቃል። እና በምን ራስህን ማስተማር ቻልክ? እንዴት ገፋበት የመንገድ በስራ አጋጣሚ ከምታየው ባለፈ?
እሺ፣ 3D ፕሪንቲንግ ተግባራዊነቱ በጣም ሰፊ ነው። የማይገባበት ቦታ የለም፣ ብዙ ቦታ ላይ ይገባል። እኔ 3D ፕሪንቲንግን መስራት ከጀመርኩ በኋላ አሁን ላይ እንደምናውቀው ይሄ የማምረት ሂደት ኢንፎርሜሽኖች ብዙ ጊዜ ኦፕን ሶርስ ናቸው፣ በደንብ ይገኛሉ በኢንተርኔት ላይ በደንብ በሰፊው አለ። እና መጀመሪያ ፕሪንተሩን ካመጣው በኋላ ለማወቅ የመረጃ መረብን በደንብ ስዳስስ ብዙ መረጃዎች አገኘው፣ ብዙ እውቀቶችን ሰበሰብኩ፣ ብዙ ቪዲዮዎችን ዩቲዩብ ላይ አየሁ። እነዛን ካየሁ በኋላ በደንብ እያንዳንዱ ነገር ሞክረው ነበር ያየሁትን ነገር እና የዓለም ላይ ደግሞ የ3D ፕሪንቲንግ ግሩፖች ብዙ አሉ፣ ኮሚኒቲዎች እና እነሱንም ጆይን አደረኩኝ። ሁሌ አዳዲስ ነገሮች ሲሰሩ አብሬ እየተከታተልኩ ይሄድ ነበር። ከዛ ጋር ነው አያመልጡኝም ነበር፣ ከ3D ፕሪንቲንግ ጋር የተያያዙ ማንኛውም መረጃዎች አያመልጡኝም ነበር። እነዚህን ተጠቅሜ በደንብ ተማርኩት፣ ለመድኩት። በደንብ ደግሞ ፕሪንተሩ ሳገኝ ደግሞ እየሞከርኩ ራሴን በደንብ አሰጥቼበታለሁ።
እንግዳይን ፋሩቅ ሙባረክን አመሰግናለሁ። አድማጮች፣ ቃለ ምልልሳችን ረዘም ያለ ነው። ሙሉን በድረገጻችንና በፌስቡክ ገጻችን ላይ እናኖራለን። አድማጮች፣ አሁን ሰዓቱ የአዲስ አበባው የንጉሴ አክሊሉ መስኮት የሚከፈትበት ነው። ንጉሴ አክሊሉ ለምሽቱ የሕግን የባህልንና የሰው ልጆችን አስተሳሰብ ቁርኝት ገና ከማለዳው ከጅምሩ የነበረውን መለስ ብለው ከሚያስታውሱን እንግዳው ጋር ወደሚያደርገው ቆይታ
አሉላ እንዴት ሰነበት? በገና ጨዋታ በሚናህ በመስመርህ እንደሚባል ታስታውሳለህ መቼም። እና ዛሬም አንተም በቤትህ በሚናህ እኔም በሚናዬ በቤቴ ይኸው ተከፍቷል መስኮቴ ማለት ነው። እዚህ ላይ የሰሞኑ የሀገራችን ሁኔታ አንድ የኋላ ታሪክ እንዳስታውስ አደረገኝ። ለአዲሱ ትውልድ የድንጋይ ዳቦ ዘመን መስሎ በሚታይበት በዚያን ወቅት አንድ በህግ የሚፈለግ ወይም ወንጀል ሰርቶ ለማምለጥ የሞከረ ዳንዴ ወንበዴ በህግ አምላክ በንጉስ ወድቃ በተነሳችው ባንዲራ ሲባል ይቆማል። ሊሂድ ካለም አላፊ አግዳሚው ይይዘዋል፣ ህግ ፊት ይቀርባል። እናም ጨዋታን ጨዋታ ያነሳዋልና በወቅቱ የኮሮና ወረርሽኝ ምክንያት በሽታው እንዳይዛችሁ ካልተቸገራችሁ በቀር ከቤት አትውጡ፣ አትቀራረቡ፣ አትጨባበጡ፣ ጣታችሁን እጃችሁን ታጠቡ የሚለው መመሪያ አሁን አሁን ይበልጥ እየተጣሰ ነው እያለ ፖሊስ እየተናገረ ነው። የሃይማኖት አባቶች ዓለም ከተፈጠረ ጀምሮ የሰው ልጅ ያለ ህግ መኖር አይችልም፣ ልጓም የሌለው ፈረስ ይጥላል ከደንደስ እያሉ እያስተማሩን ነው። መጋቤ ሐዲስ አባ ገብረ መድን ገብረ ዮሐንስ የታይካ ነገስት በአታ የሐዲስ መምህር ከአንድ ሺ 600 ዘመን በላይ ታሪክ ያለው በዓለም አቀፍ ደረጃም ተቀባይነት የነበረው የፍትሐ ነገስትም ምሁር ናቸው።
ዓለም ከተፈጠረ ጀምሮ የሰው ልጅ ያለ ህግ መኖር አይችልም፣ ልጓም የሌለው ፈረስ ይጥላል ከደንደስ ይባላል። ህግ የሌለው ሰውም እንደዚህ ነው፣ መረን ሆነ አው ዳግ የወንበዴ የሆነ ይጠራል፣ ራሱን አጥፍቶ ሀገር ያጠፋል። እና ለሰው መግቻው ልጓሙ ህግ ነው። ያለ ህግና ያለ ስርዓት ማህበራዊ ኑሮ መኖር አይቻልም። ማህበራዊ ኑሮ፣ ህዝባዊ ኑሮ መኖር፣ ህዝባዊ ቦታ እንዲቃና ሊከናወን እድገት፣ ልማት፣ አንድነት፣ ህብረት የሚጠናከረው በህግ ነው፣ በደንብ ነው፣ በህግ በስርዓት። አዎ ደንብ ስርዓት ተከትሎ ነው ወይም ደግሞ በደምና በህግ በስርዓት ሲመራ ነውና። ስለዚህ ዓለም ከተፈጠረ ጀምሮ ያለ ህግ አይኖ።
ለመሆኑ ሀገርና ህዝብ ያለ ህግ እንዴት ነው መኖር የሚችሉት? መንግስትና ማህበራዊ ኑሮስ? አባቶችን ጠይቀው ይነግራሃል፣ ሊቃውንትንም እንዴት ነው በላቸው ያስረዱሃል እንዲል መጽሐፍ መጋቤ ሐዲስ።
ከህግ ውጭ የሚሆን ነገር የለም። ሁሉም አሁን ቀደም እየተናገርኩት ማህበራዊ ኑሮ ሀገር ህዝብ የሚኖረው በህግ በስርዓት ነው። ከህግ ከስርዓት ከስነ ስርዓት ውጪ ሰው መኖር አይችልም። ሀገር ይፈርሳል፣ ይበላሻል፣ ይተላለቃል፣ የአውሬ ኑሮ ይሆናል። የአውሬ አካሄድ፣ አዎ የአውሬ አረማመድ ይሆናል። ህግ ከሌለ ስርዓት ከሌለ፣ ስለዚህ ህግ ማሰሪያ ነው። ህግ ልጓም ነው፣ ህዝቡን የሚጠብቅ ነው። እና አንድ ሰው ሲያጠፋ ሲቀጣ፣ ሌላው ደግሞ እሱን አይቶ ይቀጣል። እንደገና እሱ ደግሞ ይታረማል፣ ይስተካከላል። እና እግዚአብሔር አምላክ ፍጡሩ በህግ እንዲመራ ያደረገው እንዲድን እንዳይጠፋ ነው፣ ጠፍቶ እንዳይቀር፣ እንደ እንስሳ እንደ ከብት ወድቅ እንዳይቀር። ሰው ክቡር ፍጥረት ስለሆነ ነው ህግ የተሰራለት። ከፍጥረታት ሁሉ ከ22ቱ ስነ ፍጥረት ሰውና መላእክት ናቸው ክብር ያላቸው ነጻነት ያላቸው በነጻነት የተፈጠሩ ፍጡራን ሁለት ናቸው። ከ22ቱ ስነ ፍጥረት ሰውና መላእክት።
አመሰግናለሁ። መጋቤ ሐዲስ አባ ገብረ መድን ገብረ ዮሐንስ።
ቻክሊንና እንግዳውን አመሰግናለሁ። ውድ የራዲዮ መጽሔት ታዳሚዎች፣ ቀደም ብለን የጀመርነው ውይይት ተከታይ ነው። ዓለም አቀፍ ወረርሽኝ ኮቪድ-19 በሰው ልጆች የህይወት ዘይቤ ላይ ባሳደረው እጅግ ግዙፍ ጫናና በህይወት አቅጣጫችን ላይ ሊኖረው በሚችለው ተጽዕኖ ዙሪያ በጀመር ነው ተከታታይ ልዩ ወግ ቀደም ብለን ኮቪድን ተከትሎ በአንጎል ላይ ስለሚደርሱ ጉዳቶች ያወያየናቸው ሁለቱ እንግዶቻችን የአእምሮ ሕክምና አዋቂዎቹ ፕሮፌሰር መስናሪያና ፕሮፌሰር ዮናስ እንዳለገዳ አሁን ደግሞ በዚህ ባስተዋወቅነው ርዕስ ላይ አወያይ ሐሳቦችን ይፈነጥቃሉ።
አሁን የነካችሁ አንድ ሐሳብ ሌላ ርዕስ አለ ብዬ በመግቢያዬ ወዳስተዋወቅኩት የውይይት ይወስደናል። የህይወትን ጉዳይ በተለየ ሁኔታ እንድንመረምር የሚጋብዙ እድል የሚሰጡ አጋጣሚዎች በህይወት ይፈጠራሉ። በግል ህይወትም በቤተሰብ ህይወትም ሊሆን ይችላል። እንዲህ ማህበረሰብን፣ አገርንና ዓለምን በተለየ ሁኔታ የያዘ ትኩረት የሳበ የብዙዎች ህይወት የሚመለከት ነገር ሲፈጠር ደግሞ ለብዙዎች ቅርብ ይሆናል። የማይመለከተው ሰው አይኖርም እና ቀደም ብሎ ለህመሙ ስታፈዱ እንደገለጻችሁት ከዚህ አንፃር ኮቪድ-19 አው ያስጨንቃል፣ ወረርሽኝ ነው፣ ብዙ ጣጣ አንጥቷል፣ ወዴት ይሄን እንደሆነ አናውቅም። እዚህ መሃል ግን ግለሰቦች ቤተሰቦች የሚያደርጓቸው ነገሮች በህይወት ትርጉም አላቸውና ይልቁንም ደግሞ የገዛ ህይወትን የመጡበትን መንገድ የማየት ምናልባትም በህይወት ውስጥ የተለየ ስፍራ የምንሰጣቸው እንዳገኘን የምንኖርበት ወይም የኑሮ ሁኔታ በፈቀደው የምንኖርበት ሳይሆን ዋና ቀዳሚ ነገሮቻችን ናቸው የምንላቸው ሁሉ እስከ መለወጥ ወይንም እስክንመረምር ይገፋል የሚል ሀሳብ የሚያቀርቡ አሉ። ጊዜ ኖሯቸው ያን ለማጤን የሞከሩ ይኖራሉ። በጥርፊያውና በጭንቀት ውስጥ ያሉ ለዚያም ጊዜ ያልነበራቸው በቅጡም ያልተመለከቱም ይኖራሉ። ይሄ ሁለንተናዊ የህይወትን ሁኔታ የሚመለከት ነው። ከአእምሮ ጤና ጋርም ከአስተሳሰብም ጋር በቀጥታ የተያያዘ ነው። እስኪ የየበኩላችሁን ፈንጥቁ። በፖለቲካ ምክንያት፣ በማንነት ምክንያት አሳዛኝ ነገሮች ገጥመዋል። ባለፈው አንድ አመትና ሁለት አመት ጊዜ ውስጥ ኢትዮጵያ ውስጥ ታይተው የማያውቁ ወይም መታየት የሌለባቸው ነገሮችን መስክረናል። ፕሮፌሰር መስፍን ምን ይላሉ? ይሄ አጋጣሚ ህይወታችንን መልሰን እንድናይ እንድንመረምር እድል ሰጥቶን ይሆን? ከሰጠን ልንጠቀምበት የምንችልበት አጋጣሚ ይኖር ይሆን? ወይስ ወደ ቀድሞ ሁኔታችን ምናልባት ጉዳቱ አነስ ካለ እንደነበረ ህይወታችን እንቀጥል ይሆን?
ጉዳቱ እናንተ ጋር በሰፊው ታይቷል። ሁለተኛ እናንተ ጋር ለህይወት ያለው አመለካከት በጣም ሰፋ ያለ ነው። በኑሮ መመቻቸት ምክንያት ስልጣኔው ጫፍ ላይ ከመድረሱ ምክንያት እና ያን ያንሳየው እንግዲህ በተለይ ምዕራቡ ዓለም በጣም ጫፍ ላይ እንደርሶ ነበር። በሁሉ ነገር የመንፈሳዊ ህይወቱ የተዳከመበት እና ስጋዊ ህይወት ገንዘብ የሚገዛው ነገር ጫፍ ላይ የደረሰበት ዓለም ላይ ደርሶ ነበርና አውሮፓ ነው ብዙ የሚመላለሰውና ቤተክርስቲያኖች ወደ ሚዚየምነት ወይም ደግሞ ወደ ሌላ ቤተ እምነቶች የተቀየሩበት እንደውም ተርታ ቤቶች ሁሉ የሆኑበት የብዙ መቶ ዓመት እድሜ የነበራቸው ትልልቅ የመንፈሳዊ ቦታዎች ጭራሽ ቦታ ያጡበት ትልልቅ አእምሮን ማደሻ የሆኑ የስነ ጥበብ ውጤቶች ሁሉ ቦታቸውን እየለቀቁ ለሚንኳኳ ሙዚቃ ለሚጮህ ነገር ቦታቸውን የሰጡበት ጊዜ ነበርና ብቻ በአጠቃላይ የስፒሪቹዋል ህይወት አንዱ የሰው ልጅ ህይወቱን ከሚመራበት መንገድ አንዱ ኮፒንግ ሜካኒዝም ስፒሪቹዋል የሆነ ኮፒንግ ነው። ሪሊጂየስም ሊሆን ይችላል። የተለያዩ ኮፒንግ ሜካኒዝሞች አሉ። ታዲያ እነኚህ ሁሉ ነገሮች ተደማምረው እንግዲህ የምዕራቡ ህይወት እና የኛን ህይወት ስናየው በጣም በተለያየ ጽንፍ ላይ ነው ያለ ነው እና ወደኛ ሀገር ስንመጣ አንዱ መቆሚያችን እና እስካሁን ድረስ በጣም ያልተዳከመው ምናልባትም ከስርዓት ለውጥ ጋራ ትንሽ እየተጠናከረ መጣ ብዬ የማስበው ወጣቱ ያለው መንፈሳዊ ህይወት ከጊዜ ወደ ጊዜ እየተጠናከረ መምጣቱ ነው። እስልምናውም ሙስሊሙም በእስልምናው ክርስቲያኑም በክርስትናው ባለፉት 10 አመታት ከነበረው በተሻለ ሁኔታ መሆኑ ባንድ በኩል ለጊዜው ያገዘው ነው ብያለሁ። መጀመሪያ ንግግሬ ላይ እንዲያውም ወደ አንድ ጽንፍ ሄጀ የለምኛ ኢትዮጵያችን የቅዱሳን ወይም የቅዱሳት ሀገር ነች፣ የበሽታ ኢትዮጵያን ያልፋታል የሚለው እንዳዘናጋ ብዬ ተናግሬ ነበርና ሁልጊዜ የምናገራለሁ። ስለዚህ እነኚህ ነገሮች ስናይ ፕሮፌሰር ዮናስ ሊናገር ያልኩበትም በዚህ ምክንያት ነው። እናንተ አገር ያለው ስለ ህይወት በአሁን ሰዓት ሁሉ ሰው እቺ በአይን ማትታይ ቅንጣት የቅንጣት ቅንጣት የሆነች ቫይረስ መጣ ይሄን ሁሉ ለዓለም ትልቁ ነኝ የሚሉትን ከላይ ከታች ስታንበረከክ ሰዎች በራቸውን ዘግተው እርስ በርስ እየተያዩ እየተፋጠጡ ግማሾቹ እየተዋወቁ ግማሾቹ የበለጠ አንዱ አንዱን ሪሴት ያረጋው ስሜቱን ምንድነው የሚባለው ለማደዋለቅ ፈልጌ ነበር እንደታገልኩት ሰዎች ወደ ራሳቸው ወደ ውስጥ እንዲያዩ የቻሉበት ሁኔታ መፈጠሩ ምናልባት ህይወት ከኮሮና በኋላ እንደነበረች ትቀጥላለች ብዬ አላስብም። ይሄን እንግዲህ ወደኛ ሀገር እንዴት ታመጣዋለህ ስባል ገና ጀማሪዎች ምን ሆነም ካለፈን ሰየው ስለቴን ለታወታቱ አገባለሁ እና እንዲሆንልኝ እንጸልያለሁ። ግን የምለው ነገር ሁልጊዜ ዛሬም አንድ ቦታ ላይ ስናገር ነበር ተዘናግቶ ከመአለቅ ሬዶ መትረፍ ብዬ ነበር። ሬዶ መራድ ማለት መፍራት ማለት በጣም ከመጠን በላይ መፍራት ከሆነ መራድ ይባላል። ስለዚህ ተዘናግቶ እኔን አይነካኝም እኔ ኢትዮጵያዊ ነኝ እኔ እንደዚህ አይነት አማኝ ነኝ ወይም ዲተራራ ላይ መኖርና ወይም እንደ አይነት አልትራቫዮሌት ያለበት ሀገር መኖር ነኝ ብሎ ለሌለ ነገር ፈጥሮ ያልተረጋገጠ ነገር ላይ የተናገሩ ራስን አዘናግቶ በኋላ ችግሩ ሲመጣ እንደ ጣሊያን ወይም እንደ ስፔን ከመሆን በጣም ፈርቶ ተጨንቆ መትራፍን አስፈላጊ ነው ብያም ያለው። እንግዲህ ስፒሪቹዋል ህይወትም ብለው ይሄን ነው ስፒሪቹዋል ህይወታችን ራሳችን ወደ ውስጥ ታይተን ምን ያህል አሁን አዲስ አበባ ውስጥ የማየው ነገር ወጣቶች አንዳንድ ቦታ ላይ ተደራጅተው ካላቸው ጦር ለሌሎች ያካፍላሉ ለሌላቸው ያካፍላሉ ልብስም ብትሆን ሁለት ሶስት ካላቸውችን አጠራቅመው ለታረዙት ያለብሳሉ ምግብም ብትሆን ምግብ ለሚያስፈልጋቸው ያቀርባሉ። በተለይ አረጋውያን የሚጦሩበት ቦታ አለ። በተለይ በእንደዚህ አይነት ጊዜ አምሮ ህሙማን ለእንደዚህ አይነት በሽታ በጣም ተጋላጭ ናቸው። ምክንያቱም ትኩረት የሚያጡ የህብረተሰብ ክፍሎች አሉ። ስለዚህ ይህን በምናይበት ጊዜ ህይወት ምናልባት አሁን እንኳን በእኛ ሀገር ባለችበት ሁኔታ ከዚህ ወረርሽኝ ትልቅ ወረርሽኝ በኋላ በነበረችበት ትቀጥላለች ብዬ አላስብም። ምናልባት ቅድም ፕሮፌሰር ዮናስ እንዳለው ትኩረት ሰጥተን መጀመሪያ ህዝባችንን ራሳችንን ማትረፍ ላይ ትኩረት ሰጥተን ይሄንን ጠላት ከውጭ የመጣብንን ጠላት በጋራ አሸንፈን ያንን ድል ከተወጣን በኋላ በአንድነታችን በጋራ በመነሳታችን ምክንያቱም ይሄ ቫይረስ ለጊዜው ያስተማረን ነገር ለኛ ለኢትዮጵያውያን ቢሆን ምንድነው ከኮሮና በፊት ከሶስት እና ከአራት ወፊት ልቁ ኢትዮጵያኖች ምንታገል የነበረው ምን ያህል በዘር መከፋፈላችን ምን ያህል በጎሳ መከፋፈላችን ምን ያህል ልዩ እንደሆነ ነበር የምናወራው። አሁን ግን ስናየው ጭቅንጣት እንኳን እኛ ዓለምን በሙሉ አንድ አድርገዋለች። እስካሁን ድረስ ሌሎች እንስሳት ሲያልቁ አይደለም እያየን ያለው ምናልባት ሰላም መርመርናቸው ወይም አማማታቸውን ስላላየን ይሆን አላውቅም። አንድ ሁለት ሶስት ነብሮች እናንተ ሀገር በኮሮና ቫይረስ ኮሮና ኖቨል ኮቪድ-19 ተይዘው መትረፋቸውን መስማቴን ማንበቤን አስታውሳለሁ። ነገር ግን ሁላችንም ቢጫም ቀይ ጥቁር ወይም ስፓኒሽ ወይም እንዲዘርሳን በተለይኛ ኢትዮጵያውያን ከምን ጊዜውም በላይ ለአንድ ጠላት የተጋለጥንበት ጊዜ መሆኑ ለህይወት ያለንን አመለካከት በአንድ ላይ ስለመተሳሰብ ያለንን አመለካከት እምነታችን ይሄም ይሁን ያ ሁላችንም በአላህ ዘንድ በፈጣሪ ዘንድ አንድ መሆናችን አንድ ሰው መሆናችን ያየንበት ጊዜ ነው ወይም ደግሞ የበለጠ የምናይበት ጊዜ ይሆናል ብዬ አስባለሁና ምን ነገሮች እንግዲህ ስለ ህይወት ያለንን ፍልስፍና በከፊልም ሆነ በሙሉ ይቀይሩታል ብዬ አስባለሁ።
መልካም አመሰግናለሁ ፕሮፌሰር መስፍን። ፕሮፌሰር ዮናስ ተጨማሪ ጥያቄ አላንሳ በዚሁ ጉዳይ ላይ የርሶን እይታ እንሰድ።
ፕሮፌሰር መስፍን ጥሩ አድርጎ ገልጸታል። እና እዚህ ላይ ትንሽ እኔም ተጨማሪ ማጠናከሪያ ሳ ማቅረብ ፈልገው ይሄ ኢትዮጵያ ውስጥም ሌላውም ዓለም ኮሮና ቫይረስን በሚመለከት የምናደርገው ትግል በጣም በተጠናከረ መልክ በትልቅ ህብረት ስሜት ቢያንስ ክትባት እስኪገኝ ድረስ መከተል አለበት። ማለትም ለአንድ አመት ተኩል እስከ ሁለት አመት ድረስ ቢያንስ ቢያንስ ኢትዮጵያ ውስጥ ሆነ ውጭ ሀገር በተለይ ኢትዮጵያ ውስጥ ፊዚካል ዲስታንስ ይሄ ፈረንጆ ሀገር እስራኤል ላይ ያሉት ነገሮችን ለማድረግ በማያቻልበት ሁኔታ መርካቶ ውስጥ 3 ሜትር 2 ሜትር ተራራቅ ብሎ ለማለት በጣም ከባድ የኑሮ ሁኔታ አለ። ከሰርቶ ማደር አለበት ህዝባችን እና ክትባት ውስጥ ይገኝ ድረስ የመከላከል እርምጃ ከጤና ጥበቃ የጤና መከላከል በተለይ ፐብሊክ ሄልዝ የመከላከል ላይ ትኩረት ያላቸው ሰዎች የሚያደርጉትን አመራር የተከተል በትልቅ ህብረት ያንስ ክትባት ውስጥ ይገኝ ድረስ ህብረት ስሜት መኖር አለበት። ክትባቱ ከተገኘ በኋላ ወደ ግጭቱና መቆራቆሱ መመለስ ይችላል። እስከዛ ግን ኃላፊነት አለበት ህብረተሰቡ ያንዳንዱ ህብረተሰብ አካል ተባብሮ ለመዋጋት ይሄን ነገር አመሰግናለሁ።
ካም አመሰግናለሁ። ምናልባት ከአድማጮች ጋር ምን ተዋቸው ቀጣይ ውይይት ይኖረናል። ፕሮፌሰር መስፍን ቀደም አድማጮች ሰዓቱን ስናገር ተከታትሎኝ ይሆናል እኩላለሊ ካልፈዋል አሁን በመነጋገርበት ሰዓቱ ገፍቷል። ሌላ ምናልባትም በአካል በቪዲዮ በመስል ያያያችሁ ውይይቱን የሚከታተሉበት ተከታይ ውይይት ይኖረናል። ከአድማጮች ጋር የሚቀር ጥያቄ ላንሳ ከእናንተ ጋር እንደመለስ የምንጀምርበት ርዕስ ይሆናል። ሰው ልጅ አስተሳሰብ ከፍልስፍናው ጋርም የሚያያዝ ነው። በዚህ በቀደመ ጥያቄ አነሳውትን ይሄን ጥያቄ ለራስ ለማንሳት የተለየ ሁኔታ ላይጠይቅ ይችል ነበር። ምናልባት የፈቀዱ ሰዎች በለት ኑሯቸው ውስጥ የሚያነሱት ይሆናል። ነገር ግን እንዲህ ያለ አደጋ ከርቀት ሲመጣ አሸባሪ ሲሆን እንደዚህ ሙሉ ቀልባችንን እንዲወስድ ስለ ጤንነታችን ስለ ነጋችን እንድናስብ ሲያደርግ ቅርበቱ ደጃፍ ያደርሰዋልና ምንም እንኳን በኢትዮጵያ አሁን በጉዳት ደረጃ የሚነገረው በቀን ውስጥ የሚለዋወጠው ሁኔታ ወዴት እንደሚያደርሰን ባናውቅም ቁጥሩ አነስተኛ ነውና ይሄን ነገር ተመልካቾቻችን አድማጮቻችን እንዲነጋገሩበት እናድርግ። በሚቀጥለው ሳምንት የእናንተን ውይይት ካቆምንበት እንቀጥላለን። ፕሮፌሰር መስፍን አራያ አዲስ አበባ ቀደም ብዬ እንደገለጽኩት እኩለ ሌሊት እስኪያልፍ አድማጮቻችን ያሉትን ሀሳብ ለማካፈል ቆይተው በዚህ ውይይት ስለተሳተፉ አመሰግናለሁ። ፕሮፌሰር ዮናስ እንዳለገዳ ከአሪዞና ከስካትስዴል አሪዞና ሁለታችንም እንግዶችን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ። ሎላ
እኔም አመሰግናለሁ። ፕሮፌሰር ዮናስንም ስላገኘሁ ደስ ብሎኛል።
በጣም
ራሳችሁን ጠብቁ አስፈልጉናላችሁ። ምክንያቱም እናንተ ያላችሁበት ሆናችሁ ለሀገራችሁ ተቆርቁራችሁ ድራም ካሉ ወገኖቻችሁ ጋር በመዝም ኢትዮጵያ ካሉ ወገኖቻችሁ ጋር በመሆን የምትሰሩት ስራ ቀላል ነገር አይደለም። በጣም እግዚአብሔር ይስጣችሁ። በነገራችን ላይ ለኢትዮጵያ የምትሰሩት እኮ ስራ ለአካባቢው ሁሉ ነው የሚጠቅመው። ምክንያቱም የኛ ወገኖች በአረብ ሀገር አሉ በችግር ላይ ናቸው። ወደ ሀገራቸው መምጣት አቅቷቸዋል። የነሱ ነገር በጣም ያስጨንቀናል። ስራ እንደልብ የሚያገኙበት ጊዜ አይደለም። በልተው የሚያድሩበት ጊዜ አይደለም። የቫይረስ ሁኔታ እነሱ ባሉበት ሁኔታ በከፍተኛ ሁኔታ የተፈራጨበት ነውና በተለይ በእንደዚህ አይነት ችግር ጊዜ ደግሞ ምናልባትም እንደማስበው በብዙ ሁኔታ ተፋፍገው ነው የሚኖሩት ብዬ አስባለሁ። አንዳንዶቹም ደግሞ መንገድ እየጣሱም ወደ አገራቸው በመምጣት ላይ እንደሆኑም ይገባኛል። ስለዚህ በከፍተኛ ጭንቅና ችግር ላይ ስለሆኑ እንደው አደራ የምለው እናንተ በተለይ ውጭ ያላችሁ በእንደዚህ በመንገድ ላይና በተለይ በየአረቡ ሀገሮች በስደት ላይም ሆነ የደቡባዊ አፍሪካ ሀገሮችም ያሉ ኢትዮጵያውያን ወገኖቻችሁ ኤርትራውያንም ማለቴ ነው፣ ሶማሌ ወገኖቻችንም ማለቴ ነው፣ ጅቡቲያኖቹንም ሱዳኖቹንም ስለሆነ እንግዲህ መረጃ የሚደርሰው በተለይ በቮይስ ኦፍ አሜሪካ በኩል ስለሆነ ፕሮፌሰር ዮናስን አውቃለሁ። በየጊዜው በዚህ መድረክ እየመጣ ትምህርት እንደሚሰጥ በአጠቃላይ ግን ህብረተሰቡን በማስተሳሰብ እናንተም ችግር ላይ እንዳላችሁ ይገባኛል፣ ግን ከኛ ትሻላላችሁና እንደዚህ ዙሪያውንም ያሉትን ወገኖቻችን እየረዳችሁ እንደመሆናችሁ መጠን እንደው አደራ እነሱንም እንዳይረሱ በሚል ነው። እኛንም ወገኖቻችንን አይዟችሁ እንግዲህ ፈጣሪ ከእናንተ ጋር ይሆንላለሁ። ራሳችሁን ግን በእያላችሁበት ጠብቁ ማለት ብቻ ነው የምችለው አቅም ያለኝና እንግዲህችን ለማለት ያለው እግዚአብሔር ይስጥልኝ። አሁንማ ምንም እየነጋ ስለሆነ በዚሁ ወደ ስራ ሜዳ ይላል። እሺ
አድማጮች ከፕሮፌሰር መስፍን አርያና ከፕሮፌሰር ዮናስ እንዳለ ጋር ጀምረን ውይይት አልተቋጨን። የዛሬውን የኑሮ ፈተናዎችና የነገውን የድህረ ኮሮና ወረርሽኝ ዓለም ገጽታ ኮዲዩ በሩቁ አሻግረን ለማየት የምንጠርበትን ጨምሮ ቀሪውን በሌላ ፕሮግራም እናቀርባለን። ቀደም ብዬ በመግቢያ እንደጠቀምኩት ውይይቱ ለእናንተ ለአድማጮች ክፍት ነውና የፕሮግራሙም አብይ ዓላማ እርስ በርስ እንድትወያዩ ለማበረታታት በመሆኑ የሚያወያዩም ሆነ የሚያከራክሩ ሀሳቦቻችሁን ላኩልን እናስተናግዳለን። አሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 25 እና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛ ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ለአሁኑ በዚሁ ተሰናበትኩ። ሰላም ደህና ደሩ።